ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በደረሰባቸው ጉዳት ምክንያት ወደ ተለመደው ሕይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅግጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል።
የሰው ልጅ ይኸውልህ ረሃብን ይችላል እኮ እኛ ረሃብ እንችላለን። መብት ፍትህ ብቻ ነው ያጣነው፣ ፍትህን ያጣነው እኛ። አይዞቹ አይደል የመንግስት አካል አንድ የለም።
በሌላ ዜና 15 አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ዝርዝሩን ይዘናል።
በሌላ ዜና ደግሞ የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ።
ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ እንደዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም።
አቶ ዳውድ ኢብሳ በአስመራ የተደረሰውን ስምምነት ያብራሩበት እና የሰማነው የኦሮሚያ ክልል ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ ለዴሞክራሲ ሂደት ከፍተኛ ሚና ይኖረዋል ብለዋል።
በኦነግና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆኗል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የደቡብ ሱዳን ፕሬዝዳንት ሳልቫኪር ለተቀናቃኛቸው ለሪያክ ማሻር እና ሌሎች አማጽያን አጠቃላይ ምህረት ሰጡ። የምህረት አዋጁ ዛሬ ሐሙስ ነው በመንግስቱ ሬዲዮ ይፋ የተደረገው። የምህረት አዋጁም ሚስተር ኪር እና ሚስተር ማሻር ሱዳን ዋና ከተማ ካርቱም ውስጥ የስልጣን መጋራት ስምምነት ከፈረሙ ከሶስት ቀናት በኋላ ትናንት ተግባራዊ መሆኑን ዜናው አመልክቷል። ሁለቱ ወገኖች በተፈራረሙት ውል መሰረት ማሻር በስደት ከሚኖርባት ከደቡብ አፍሪካ ወደ ሀገራቸው ይመለሱና ከአምስቱ የሀገሪቱ ምክትል ፕሬዚዳንቶች አንዱ ይሆናሉ።
የዴሞክራሲያዊት ኮንጎ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ እንደገና ላለመወዳደር መወሰናቸውን ዩናይትድ ስቴትስ በደስታ ተቀብላለች። ገዢው ፓርቲ አለች ዩናይትድ ስቴትስ የኮንጎ ገዢ ፓርቲ ካቢላን ሳይሆን ሌላ ሰው በእጩነት ለማቅረብ መወሰኑ የሀገሪቱን ዴሞክራሲ ወደፊት የሚያራምድ ትልቅ ውሳኔ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ኖርት ባወጡት መግለጫ ሚስተር ካቢላ የኮንጎን ህገ መንግስትና አውሮፓውያን አቆጣጠር በ2016 ዓ.ም የተደረሰውን ስምምነት ለማክበር ዝግጁ መሆናቸውን የሚያሳይ እርምጃ በመሆኑ አበረታች ሆኖ አግኝተነዋል ብለዋል። አክለውም የኮንጎ ህዝብ ጥቃት ይደርስብናል ብሎ ሳይሸማቀቅ ሀሳቡን በነጻነት መግለጽ አለበትም ብለዋል። የኮንጎ የምርጫ ኮሚሽንና ባለስልጣናቱ በመጪው ታህሳስ 23 የሚካሄደው ምርጫ ተአማኒ እንዲሆን አስፈላጊውን እርምጃ ሁሉ እንዲወስዱ እናሳስባለንም ብለዋል።
በስተመጨረሻ እስራኤል ሌሊቱን በጋዛ ሰርጥ የአየር ድብደባ አካሄዳለች። የፍልስጤማውያን ታጣቂዎች በበኩላቸው ወደ እስራኤል ግዛቶች ሮኬቶችን ተኩሰዋል። በሁኔታው የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ልዩ ልዑክ ስጋታቸውን ገልጸዋል። የመንግስታቱ ድርጅት የመካከለኛው ምስራቅ የሰላም ሂደት አስተባባሪ ኒኮላይ ሚሌደኖቭ እስካሁን እየተጋጋለ ያለውን ሁኔታ መቆጣጠር ካልተቻለ አጠቃላዩን ህዝብ ለከባድ ጉዳት የሚያጋልጥ ደረጃ ላይ ሊደርስ ይችላል ሲሉ አስጠንቅቀዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚ ዘገባችን ወደ ሶማሌ ክልል የሚወስደን ይሆናል። በደረሰባቸው ጉዳት ምክንያት ወደ ተለመደ ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል። በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የኢትዮጵያ መከላከያ መስሪያ ቤት በበኩሉ የሚታዩ መሻሻሎች መኖራቸውን ጠቁሟል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
ጅግጅጋ በሰሞኑ በጥብጥ የደረሰውን ጉዳት ያብላላች ቀጣይ ሁኔታዎችን ያሳበች ነው። እንደገና በሁለት እግር መቆም ግን በተለይ የበጥብጡ ሰለባ ለሆኑት አስቸጋሪ ሆኗል። ከቅዱስ ሚካኤል ቤተክርስቲያን መጠለያ ወደ ቤታቸው ተመልሰውና ከበራፎቻቸው ሰብሰብ ብለው የደወሉልን ነዋሪዎች ይህንኑን ያንጸባረቁት ባለትዳርና የአንድ ልጅ አባት መሆኑን የገለጸው ሶስት ባጃጅ ተሽከርካሪዎች የተወሰዱበት የመጀመሪያ ደዋይ አስተያየቱን ይቀጥላል።
አሁን እኛ ከአካባቢያችን ገብተናል። የተወሰነ
ወደ መኖሪያ ቤታችሁ
መኖሪያ ቤት ባለው በቃ
እሺ
የስራ መንቀሳቀሻ እኔ 3 ባጃጅ ነበር። ከሶስቱ አንዱ እንኳን አልተረፈልኝም። ጅጅጋ ውስጥ አብዛኛው አበሻው ማህበረሰብ የሚኖረው በግል ኑሮ ነው። የመንግስት ስራ ላይ ተሳተፈ በጣም ጸዳት ምናምን ተላላኪ ምናምን እንጂ የለም። አንዳንድ ነው ያለው እንደዚህ አይነት የመንግስት ስራ ላይ ከ95% የግል ሰራተኛ የራሱን ድርጅት የሚያንቀሳቅስ ነው። ያ ሁላ ህዝብ አሁን ያለው ንብረትና የግል ነገሩ ተዘርፎበት ይሄው ቁጭ ብሎ ተሰልፎ ሜዳ ላይ
ሌላው የጅጅጋ ከተማ ነዋሪም እንደዚሁ የደረሰባቸው ችግር በቂ ትኩረት እንዳልተሰጠውና ግራ መጋባታቸውን ተናግሯል።
እዚያው ከተማ ውስጥ በቃ ምንም ነገር የለም። መንግስት ምንም አይነት የሚወስደው ምንም ረጃ የለም። በቃ ምንም እየገባ አይደለም። የሚበላም የለም፣ የሚጠጣም ነገር የለም። ከመስከለም ሰጥቶናል። ከመስከል ግን ለስንት ነው የሚበቃው? ከተማው በሙሉ ታቃለ። ምንም ነገር የለም ማለት ነው። ወድሟል። ሁሉ ነገር የለም።
ሱቆች ዛሬ ክፍት ናቸው? መከፈት ጀመሩ ሱቆች?
አረ ምን ይጀምራሉ? ሱቆች በሙሉ ባዶ ናቸው።
የመንግስት መስሪያ ቤቶች፣ ድርጅቶች ስራ ጀምረዋል?
ግራ ተጋብዘናል። በነገራችን ላይ ህዝቡም እየወጣ ነው፣ እኛም ራሱ ምንም ተስፋችን እየተሟጠጠብን።
ዛሬም እንቅስቃሴዎች እንደቆሙ ነው እያልከኝ ነው? ጅጅጋ ውስጥ
እንቅስቃሴ ዙ እንቅስቃሴ አለ፣ ግን የንግድ ማዕከላት የሉም፣ ባንክ የለም። ታውቃለህ፣ ምንም አይነት በቃ ህዝቡንም እያስፈራሩ ነው። ህዝቡ ፈርሶ እየወጣ ነው። በቃ ተስፋ አጣ። ምንም ተስፋ አይዘንም። መከላከያ ገብቷል፣ ሰላም ነን። ግን ከዚህ በኋላ ያለው ነገር ግን ያስፈራል። ታውቃለህ፣
የኢትዮጵያ የመከላከያ ሚኒስቴር በበኩሉ በጅጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን አስታውቋል። የሚታዩ መሻሻሎች መኖራቸውንም ነው የሚኒስቴሩ ቃል አቀባይ ሜጀር ጀነራል መሐመድ ተሰማ ለሀገር ውስጥ የመገናኛ ብዙሃን የገለጹት።
በድግድጋ በዋና ዋና መስመሮች አካባቢ አልፎ አልፎ ባጃጆችም መንቀሳቀስ የጀመሩበት እና መስመር ላይ ያሉ ሱቆችም መከፈት ጀምረዋል። ሌሎች የመንግስትና የህብረተሰቡ የሚጠቀምባቸው ማህበራዊ ተቋማትም እንዲከፈቱ በየደረጃው ባለ የመንግስት አካል ጥረቶች እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ይህንን አጠናክሮ በመቀጠል ህዝቡ የሕክምና የምግብ አቅርቦት እና ሌሎች የትራንስፖርት እንቅስቃሴዎች ወደ መደበኛ እንትኑ እንዲገባ በጣም ምቹ ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን ደግሞ እነዚህ ተቋሞችም ወደ ህዝብ እየገቡ ስራ እንዲሰሩ ግፊት እየተደረገ ያለበት ሁኔታ ነው የሚገኘው።
ከጅጅጋ በተጨማሪ በደገሀቡር፣ በቀብሪ ዳህር እና በሌሎችም የሶማሌ ክልል አካባቢዎች የመከላከያ ሰራዊት መግባቱን የገለጹት ቃል አቀባዩ የማረጋጋት ስራ እየሰራ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። 15 አባላት ያሉት የዳያስፖራ ትረስት ፈንድ አማካሪ ምክር ቤት መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጽዮን ግርማ ዝርዝር አላት።
የጽህፈት ቤቱ ኃላፊ አቶ ፍጹም አረጋ የአባላቱን ስም ዝርዝር ይፋ ከሚያደርገው ደብዳቤ ጋር አያይዘው በዛሬው ዕለት በትዊተር ገጻቸው ላይ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ ለትረስት ፈንዱ አማካሪ ምክር ቤት የተካተቱት ግለሰቦችና ቡድኖች ላሳዩት ተነሳሽነት ምስጋና አቅርበው ኃላፊነታቸውን እንዲወጡም ጠይቀዋል ብለዋል። የምክር ቤቱ ሰብሳቢ ሆነው የተሰየሙት በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲዶ የፖለቲካል ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ሲሆኑ የተለያዩ ከፍተኛ ባለሙያዎችና የመብት አራማጆች በስብጥር የተካተቱበት ስብስብ ነው። ጠቅላይ ሚኒስትር አብይ አህመድ የሕዝብ ተወካዮች ምክር ቤት በ2011 ዓ.ም የበጀት ዓመት ለምክር ቤቱ አቅርበው ሰነዱን ባጸደቁበት ወቅት የትረስት ፈንዱን ሐሳብ ይፋ ማድረጋቸው ይታወሳል። የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ፈንድ የሚል ስያሜ የሰጡት ትረስት ፈንድ በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሰበሰብ የድጋፍ ገንዘብ ነው። ዛሬ አቶ ፍጹም አረጋ ስም ዝርዝሩን ይፋ አድርጎ ባያያዙት ወረቀት ላይም ይህ የትረስት ፈንድ ከውጭ ከሚገኙ የዲያስፖራ አባላት የተሰበሰበው ገንዘብ በኢትዮጵያ የሚገኙ ማህበረሰቦችን ሕይወት ይቀይርበታል ተብሏል። ጠቅላይ ሚኒስትሩ ይህንን ሐሳባቸውን ይፋ ባደረጉበት ወቅትም በውጭ የሚኖሩ ኢትዮጵያውያን $1 ከአንድ ማኪያቶ ላይ እንዲለግሱ ጠይቀው ነበር።
አንድ ማኪያቶ በምዕራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል በዶላር። ዲያስፖራን ነው የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ $1 በቀን ከሰጠን በቀን $1,000,000 እናገኛለን ማለት ነው። በወር $30,000,000 አለን ማለት ነው። ይሄ በመንግስት ግዴታ ይገባም። የራሱ ቦርድ ይቋቋምለታል። ቦርድ $30,000,000 ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት ሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት $1,000,000 በኢትዮጵያ $30,000,000 ገደማ ማለት ነው። አንድ ሃይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይሄንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወጥ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል።
በዛሬው የአቶ ፍጹም አረጋ የትዊተር ገጽ ላይ ኢትዮጵያውያኑና ትውልደ ኢትዮጵያውያኑ በዚህ የጠቅላይ ሚኒስትሩ ሐሳብ በመስማማታቸውና ከፍተኛ ተቀባይነት በማግኘቱም ስራውን ለመጀመር ነው 15 አባላት ያሉት ምክር ቤቱ የተቋቋመው። በተባበሩት መንግስታት ድርጅት የልማት መርሃ ግብር፣ በዓለም ባንክ፣ በታዋቂ ዩኒቨርሲቲዎች ተመራማሪዎችና ፕሮፌሰሮች፣ ዝነኛ በሆኑ ዓለም አቀፍ ተቋማት የሚሰሩ ትውልደ ኢትዮጵያውያንና ኢትዮጵያውያን በ15ቱ አባላት ውስጥ ተካተዋል። በተጨማሪም የምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያምን ጨምሮ ከዚህ ቀደም የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል አርቲስት አማኝ በየነና አቶ ኦባንግ ሜቶም ተካተውበታል። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለና ዘርዘር ያለ ማብራሪያ ለማግኘት ከኢትዮጵያ መንግስትም ሆነ ከተወከሉት የዲያስፖራ አባላት ያደረግነው ጥረት ስልካቸው ባለመነሳቱ ሊሳካልን ሳይችል ቀርቷል። እንዳገኘናቸው ይህ ምን ማለት ነው የሚለውን ዝርዝር ማብራሪያ ጠይቀን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ነጻ አውጪ ግንባር በአቶ ዳውድ ኢብሳ የሚመራው ኦነግ በሚቀጥሉት ጥቂት ቀናት ውስጥ ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታወቀ። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻ አውጪ ግንባር ጋር በአስመራ የደረሰን ስምምነት ዝርዝር ሄኖክ ሰማግዜር ተከታዩ ዘገባ ያብራራል።
መሰረቱን በውጭ ሀገር በተለይ በኤርትራ አድርጎ
በኢትዮጵያ ውስጥ በድብቅ እንቅስቃሴ የነበረውና በኢትዮጵያ ህዝብ ተወካዮች ምክር ቤት አሸባሪ ድርጅት ተብሎ ተሰይሞ የነበረው ኦነግ የኢትዮጵያ የፖለቲካና ዲሞክራሲያዊ አስተዳደር ተፎካካሪ አካል ሊሆን ተስማምቷል። በአቶ ዳውድ ኢብሳ የሚመራው ኦነግ በአስመራ ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁና ከኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ጋር የደረሰውን ስምምነት ከአስመራ አቶ ዳውድ አብራርተዋል።
የደረስንበት ስምምነት አንደኛ ለ27 አመት ጦርነት ነው ሲካሄድ የነበረው፣ ውጊያ ነው፣ ግጭት ነው። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ካሁን በኋላ በሰላም ኢትዮጵያ ውስጥ እንደዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም። ከዚህም አያይዞ ለብቻ ይሄ ከኢትዮጵያ መንግስት ጋር የተስማማ ነው። ከዚህ አያይዞ ደግሞ የስርዓት ጉዳይ ነው የሚያያዘው ማለት ነው። ይህንን ለወደፊት በስምምነት ላይ ደርሰናል። በአጠቃላይ ግን ለወደፊት ትንሽ ጥናት አድርጎ በጣም በሰል ባለ እንትን እንዴት እንደሚከናወን የጋራ ኮሚቴ ለማቋቋም በዚህ ላይ ተስማምተናል። ሶስተኛ እና ከዚህ ለየት ያለ ከአቶ ለማ መገርሳ ጋር እንደ ኦሮሚያ ፕሬዚደንትነት ደግሞ ኦሮሚያ ውስጥ ያለውን የፖለቲካ እንቅስቃሴ፣ የኦሮሞ ድርጅቶች የወደፊት ስነ ስርዓት፣ የፖለቲካ እንቅስቃሴ ስነ ስርዓት ምን መሆን እንዳለበት ሙሉ በሙሉ ስምምነት ላይ ደርሰናል። በተለይም በስነ ስርዓት የፖለቲካ ድርጅቶችና የፖለቲካ ቡድኖች እንዴት ነው የሚንቀሳቀሱ፣ የኦሮሞ ነጻነት ግንባር ጨምሮ ኦፒዲዮ፣ ሌሎችም ይሄ ስነ ስርዓት ባለው መልክ እና ህዝቡን ባሳተፈ መልክና በጣም ስርዓት ባለው መልክ ለምን እንዲሆን ከዚህ በፊት የነበሩ ፖለቲካ ድርጅቶች መሀል የነበረው ስነ ስርዓት የለቀቀ ሽኩቻ እንዳይኖር ይህንን የሚቆጣጠር በመንግስትም ህግ እንደዚሁም ደግሞ በኦሮሞ ባህል ሰፉ በሚሉት በዚህ ተወስኖ በዚህ እንትሩ አጥር ውስጥ እንዲንቀሳቀሱ በዚህ ላይ ለመስራት አንድ ላይ ለመስራት ተስማምተናል። ይሄ ደግሞ ለሌሎች ኢትዮጵያ ውስጥ ላሉት ህዝቦችም በጣም ጠቃሚ ነገር የሚሆን እና መሰረት የሚሆን ነው ብለን ነው የተስማማ ነው። ይህንንም በስፋት ተወያይተናል ከአቶ ለማ መገርሳ ጋር።
የኦነግ ስራ አስፈጻሚ ኮሚቴ በሚቀጥሉት 3 እና 4 ቀናት ውስጥ ወደ ኢትዮጵያ በመግባት ጽህፈት ቤት እንደሚመሰረትና ለቀጣይ ሰላማዊ የፖለቲካ እንቅስቃሴ የሚያዘጋጁ ስራዎችን እንደሚሰራ ነው አቶ ዳውድ ኢብሳ ለአሜሪካ ድምጽ ያብራሩት። የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ በኢትዮጵያ ለተያዘው ሁሉን አሳታፊ የፖለቲካና አስተዳደራዊ ማሻሻያ አጋዥ እንደሚሆን ተናግረዋል።
ለረጅም ጊዜ ለብዙ አመታት የነበረው ጦርነት በመሬት ላይ የሚሆን በሰዎች አይምሮ ውስጥ የጠላትነት አታይም ፈጥሮ ብዙ ጉዳቶች ደርሷል። ስለዚህ በዚህ ስምምነት በመጀመሪያ ኦኔግ በኦሮሚያ ጉዳይ፣ በኢትዮጵያ ጉዳይ ከመንግስት ጋር በሰላማዊ መንገድ መስራት እንደሚችል የሚያደርግ ስምምነት ነው። በሁለተኛ ደረጃ ደግሞ እስካሁን ድረስ በኦኔግና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆኗል ማለት ነው። በዚሁ ስምምነት መሰረት ደግሞ ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። በሶስተኛ ደረጃ አንዳንድ ጉዳዮች በሂደት የሚታዩ ጉዳዮችን ውይይት ለማድረግ ደግሞ ከሁለቱም ከመንግስትና ከኦኔግ የተውጣጡ አባላት የያዘ አንድ ኮሚቴ በአጭር ጊዜ ውስጥ እንዲቋቋምና አስፈላጊ የሆኑ ጉዳዮችን ለመወያየት የሚያስችል ይሆናል ማለት ነው።
በአጠቃላይ ለሀገር መረጋጋት እንደዚሁም ደግሞ በቀጥታ በቅርብ በኦሮሚያ የታዩ የጸጥታ ችግሮችም እንዳሉ ይታወቃል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም በኦነግ ታጣቂዎች የተከሰቱ የጸጥታ ችግሮችን ሲገልጹ ነበረ። በቀጥታ በኦሮሚያ ጸጥታ ላይ በአሁን ወቅት ምን አይነት እፎይታስ ይፈጥራል? በአጠቃላይ ደግሞ የኦነግ ሰራዊት በሀገር ውስጥም እንዳለ በውጭ ሀገርም እንዳለ ነው የተናገሩት አቶ ዳውድ ኢብሳና። የሰራዊት ውስጥ ወደፊት እጣ ፈንታ ምን ይሆናል?
እንግዲህ የዚህ ስምምነት ሚና በተለይ በኦሮሚያ ጸጥታ በአጠቃላይ በሀገር ጸጥታ ላይ ግልጽ ነው። ከዚህ በፊት በተለይ ኦኔግ የሽብርተኛ ድርጅት ተብሎ ከተፈረጀ ጊዜ ወዲህ በኦሮሚያ ውስጥ የገዢው ፓርቲ የኦህዴድ አባላትን ጭምር በኦኔግ ስም ሲሸማቀቁ እንደነበረ ምሁራኖቻችን በዩኒቨርሲቲ ተማሪዎቻችንም እንዲሁ ደግሞ ወጣቶቻችን በንግድ ላይ የተሰማሩትም በተለያዩ ጊዜያት የኦኔግን ስም እንደ በትር በመጠቀም የተሻለ የተሳትፎ ለማድረግ የሚንቀሳቀሱትን እንኳን ለማሸማቀቅ የሚደረግ ሁኔታ ነበረ። ይሄ ሁሉ የሚያበቃበት ስምምነት ነው። ምክንያቱም አሁን በኋላ በኦኔግ ውስጥ ተሳትፎ ያላቸውም ይሁን የሌላቸው ሰዎችም በኦኔግ ስም የመክፈት ሁኔታዎች አሉ። በጣም የስንፍና ስራ ተሰራ የነበረው በዚህ ስም ስለሆነ ይሄ ትልቅ ሚና ይጫወታል ብለን ነው የምናየው። በተለይም ደግሞ በኦሮሚያ ውስጥም አንዱ የኦኔግ ደጋፊ እንደሆነ የኦኔግ አባል እንደሆነ ራሱን የሚያይበት እና ከዛ ውጪ የሆኑ ለምሳሌ በኦህዴድ ውስጥ ያሉትም የሚገልጹበት ሁኔታ ጥሩ እንዳልነበረ፣ እርስ በርስ መቀባበል እንዳልነበረ ይታወቃል። ይሄ ሁሉ ቀርቶ ለኦሮሞ ህዝብ የሚታገሉት ሁሉ ለኦሮሚያ እንዲሁም ደግሞ ለኢትዮጵያ ህዝብ እኩልነት፣ ነጻነትና ዲሞክራሲ የሚታገሉት በየትኛው ፓርቲ ይሁን የህዝብ ጥቅም የበላይነት እንዲከበር አድርጎ አንድነታቸውን ስለሚያጠናክሩ ይሄ ትልቅ ድል ነው ብለን ነው የምናየው ማለት ነው።
የኦሮሞ ነጻነት ግንባር ለሶስት አስር ዓመታት የሚጠጋ ጊዜ የኦሮሞ ህዝብን የራስ ዕጣ ፈንታ በውሳኔ ህዝብ ተግባራዊ ለማድረግ የወጠነው ርዕዮት ስር የትጥቅ ትግል ሲያካሂድ ቆይቷል። ድርጅቱ በኢትዮጵያ ውስጥ ሰላማዊ የፖለቲካ ተሳትፎን ሲያደርግ ታዲያ ይህንን ርዕዮቱን እንደዚሁም የፖለቲካ መርሃ ግብሩን እንዴት ያካሂዳል ብዬ አቶ ዳውድ ኢብሳን ጠይቄያቸው ነበር።
የኦሮሞ ነጻነት ግንባር ያው የኦሮሞን ህዝብ የራስን ዕድል በራስ የመወሰን መብት ይዞ ነው የሚንቀሳቀሰው። ብዙዎች የመገንጠል ይሉታል። እኛ የነጻነት ጥያቄ እንላለን። ይሄ ነው አግባብ ያለው ብለን ነው የምናምነው። ህገ መንግስቱ ውስጥም የተፈቀደ ነው። ልዩነቱ ይህንን ይዘን እንዳንንቀሳቀስ ከዚህ በፊት እገዳ ተደርጎብን ጦርነት መደረጉ ነው እንጂ ህገ መንግስቱ ውስጥ አለ። በሰላም ተንቀሳቅሶ ማንኛውም ቡድን የፈለገውን ጥያቄ ወስዶ ይንቀሳቀሳል። የዲሞክራሲ አግባብም ይህንን ነው የሚፈቅደው። የሀገሪቱ ህገ መንግስትም ይህንን ነው የሚፈቅደው። ይህ እንዴት ይሆናል? የኦሮሞ ህዝቡ ጥያቄ ነው። ከኦሮሞ ህዝቡ ጋር ተማክረን ደግሞ እንዴት ወደፊት እንደሚኬድ ይሄ የወደፊት የፖለቲካው ዳይናሚክስ ይሆናል ማለት ነው። በኦሮሚያ ውስጥ
የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በኢትዮጵያ የዴሞክራሲ ግንባታ ላይ ህዝቦች መሪዎቻቸውንና የወደፊት ኑሯቸውን በመረጃ ተመርኩዘው የሚመርጡበት ስርዓትና ተቋማት የመገንባት ጉዳይ ቀዳሚ እንደሚሆን አብራርተዋል።
የፓርቲዎች የበላይነት አይደለም፣ የአመራር ወይ ደግሞ የፖለቲካ መሪዎች የበላይነት ሳይሆን የኦሮሞ ህዝብ የበላይነት የነሱ ድምፅ የሚሰማበት የዜጎቻችን በአጠቃላይ የኢትዮጵያውያን ድምፅ የበላይነት የሚያገኝበት ሁኔታ እንዲፈጠር ነው የምፈለገው እና የኦሮሞ ህዝብ በምርጫ ማን እንደሚመራው በሚወስንበት ጊዜ ሌላውም በሂደት መፍትሄ የሚያገኝ ይሆናል እና የህዝብ ድምፅ የበላይነት በሚያገኝበት ጊዜ፣ ትክክለኛ ዲሞክራሲ በሚፈጸምበት ጊዜ፣ እውነተኛ ዲሞክራሲ የሚዲያ ነጻነትና የሚዲያ ነጻነት በምንልበት ጊዜ ደግሞ የገጠሩም ህዝብ የከተማውም ህዝብ ትክክለኛ መረጃ ስሜትን የሚቀሰቅስ ሳይሆን አንዱን እንደ መልአክ የሚስል አንዱን ደግሞ እንደ ሰይጣን የሚስልና ህዝብን የሚያደናግር መረጃ ሳይሆን ትክክለኛ መረጃ ህዝብ አመዛዝኖ እውነታውን አውቆ የሚጠቅመውን የሚመራውን መሪ በሚመርጥበት ጊዜ አሁን የምነሱ ጥያቄዎች ሁሉ መልስ ያገኛሉ ብለን ነው የምንጠብቀው።
የኦሮሞ ነጻ አውጪ ግንባር ሰራዊት የተኩስ አቁም ስምምነቱን አስመልክቶ በተለይ ወታደራዊ መሪዎች ተወያይተዋል፣ የወደፊት ሚናቸውና ጣፋንታቸውስ ምን ይሆናል ለሚለው ጥያቄ በሂደት የሚመለሱ በርካታ ጥያቄዎች እንዳሉ ነው ከሁለቱ ወገኖች የተሰነዘረው። አሁን የተኩስ አቁም ስምምነቱን አስመልክቶ መረጃና ተዛዙ ከድርጅቱ ተላልፏል ብለዋል አቶ ዳውድ ኢብሳ። በኦሮሚያ በቅርብ ጊዜያት የታዩ የጸጥታ እክሎችን አስመልክቶም እንዲህ ብለዋል።
ከኦሮሞ ሰራዊት በየቦታው ያለው በደቡብ አለ፣ በምዕራብ አለ፣ እንደዚሁም ኦሮሚያ ውስጥ በተለያዩ አካባቢዎች በዩኒት በዩኒት አለ። ይሄ የሰራዊቱ አዛዦች ይሄንን ፕሮሰስ አካሄድ ከመንግስት ጋር የምናደርግ በየጊዜው መግለጫ ያገኛል። ሆኖም ግን ሰራዊት ሰራዊት ነው። በትእዛዝ ውስጥ ያለው በድርጅቱ ትእዛዝ ስር ይሄ በእኛና በእነሱ መሀል ያለ ቋሚ ግንኙነት ነው። ድርጅቱ ትእዛዝ ውስጥ ነው ያሉት። ይሄ መግለጫ ከወጣ በኋላ ትእዛዙ በእነሱ ሙሉ በሙሉ ይከበራል። ይህንን እናረጋግጣለን። ከመንግስቱ ጋር የነበረ ግጭት የታወቀ ነው፣ ሲደረገ የነበረ ነው። አላስፈላጊ ነበር። እኛም የተኩስ ማቆም ጥሪ አድርገናል። የሆነ ሆኖ አንዳንድ ግጭቶች ተደርገዋል። ያ ግጭት ከአሁን በኋላ በእኛ በኩል የለም።
በጣም ነው የማመሰግነው አቶ ዳውድ ኢብሳ፣ የኦሮሞ ነጻነት ግንባር አመራር አባል፣ ለሰጡኝ ማብራሪያ አመሰግናለሁ።
እኔም አመሰግናለሁ። አመሰግናለሁ በጣም።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚህ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ የመራው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታለን።
መልካም ምሽት። Mama, 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 mama Kun Radio Sagale Amerikati. Radion Sagale Amerika witata hanga jimaatat galgalake sa'a alama folakka jalqabe hanga sa'a sadit meter bandi 19